ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ጀመረ። በገና በዓል ኢትዮጵያውያን ለሰላም ጸለዩ።
የጌታን ልደት ቤተልሔም ተገኝቶ የማክበር ያክል ስሜት እንዲሰማን ምን እናከብረው በዓል ነው። በዚህ ታላቅ የጌታችን ልደተ ክርስቶስ መወለድ ላይ ቅዱሳን መላእክትና ሰዎች ልጅ እርቅ ፈጥረው በአንድነት የዘመሩ።
ቀደም ሲል የሰማችኋቸው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ስለ በዓሉ የተናገሩት ነበር። በምሽቱ አብይ ርዕስ በኋላ ላይ ወደ እናንተ እንደገበዘን የምንመለስ ይሆናል። ማክሰኞ ታህሳስ 29 2017 ዓ.ም ምረስ ሰላም ጤና ይስጥልን አጥምልካችሁና አድማጮቻችን። በቅድሚያ ለመላው ክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ እንላለን። የምሽቱ ዝግጅቶች ያስተናግድኳችሁ አብራችሁ የማመሸው አስማማየ ነው ነኝ። ለዓለም ዜናዎቹ ኤደን ገረሙ እዚህ አብራኛለች። የስቱዲዮ ቅንብሩ ደግሞ ንጉሱ ታምሬ ይመራልናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @vnews amharic ላይ በቀጥታ እየተከታተላችሁ እስከ ምሽቱ አራት ሰዓት ድረስ ከኛ ጋር እንድታመሹ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ይሆናል። ኤደን ተጠብቃችኋለች።
ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱን ዜናዎችን ማድረሳችሁ ኤደን ገረሙ ነኝ። ለመላው የክርስትና እምነት ተከታዮች በሙሉ በድጋሚ እንኳን አደረሳችሁ። በቅድሚያ አርስተ ዜናዎቹ፣ ዩናይትድ ስቴትስ ሩሲያ ሁለቱንም የሱዳን ተፋላሚዎች እየደገፈች ነው ስትል ከሰሰች። በደማስቆ አየር ማረፊያ ተቋርጦ የከረመው የዓለም አቀፍ በረራ ቀጠለ። በሄቲ በአንድ አመት በተደራጁ የውንብድና ቡድኖች 5600 ሰዎች መገደላቸውን የመንግስታቱ ድርጅት አስታወቀ። የሚሉትና ሌሎች ዓለም አቀፍ ዜናዎችን እናደርሳችኋለን። ዩናይትድ ስቴትስ ሩሲያ ሁለቱንም የሱዳን ተፋላሚዎች እየደገፈች ነው ስትል ከሳለች። ዩናይትድ ስቴትስ በትላንትናው ዕለት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሩሲያ በሱዳን ውስጥ ለሁለቱም ተፋላሚ ወገኖች የገንዘብ ድጋፍ እያደረገች ነው ስትል ነው ከሰሰችው። ይህም ዋሽንግተን ከዚህ ቀደም ሞስኮ የፖለቲካ አላማዋን ለማራመድ ከሁለቱም የግጭት አካላት ጋር እየተጓዘች ነው ስትል የነበረውን ክስ ያጎላ ነው። በሱዳን ጦር ኃይሎችና በፈጥኖ ደራሽ ቡድኑ መካከል በጎርጎሮ ሲያኑ ሚያዝያ 2023 የተጀመረው የእርስ በርስ ጦርነት በዓለም ትልቁን መፈናቀልና የረሃብ ቀውስን አስከትሏል። ህዳር 2017 ዓ.ም በመንግስታቱ ድርጅት የጸጥታ ምክር ቤት በተካሄደ ስብሰባ ላይም ሩሲያ በሱዳን ሁለቱ ተፋላሚ ወገኖች ጦርነቱን በአስቸኳይ እንዲያቆሙና የሰብአዊ እርዳታ መድረሱን እንዲያረጋግጡ የሚጠይቅ ረቂቅ የውሳኔ ሐሳብን ድምጽን በድምጽ የመሻር መስልጣኗን ተጠቅማ ቀሪዎቹ 14 የምክር ቤት አባላት የደገፉትን ረቂቅ ጥላለች። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ትላንት ሰኞ ዕለት ለምክር ቤቱ ተጨማሪ ዝርዝሮችን ሳይሰጡ ባደረጉት ንግግር ሩሲያ ማደናቀፍን መርጣለች፣ ሁለቱ የግጭቱን ተዋንያን በመደገፍ ስትቆም ሲቪሎችን ለማፈን ስትመርጥ ብቻዋን ቆማለች። አዎ የተናገርኩት ያንን ነው፣ ሁለቱንም ወገኖችን ነው ያልኩት ሲሉ አጽንኦት ሰጥተው ተናግረዋል። በመንግስታቱ ድርጅት የአሜሪካ ቃል አቀባይ ተልእኮ ጉዳዩን እንዲያብራሩ ሲጠየቁም ዋሽንግተን ሩሲያ በሱዳን የወርቅ ንግድ ግብይት ላይ ቀጣይነት ያለው ፍላጎት እንዳላት እንደምታውቅ ገልጸው ለሁለቱ ተፋላሚ ወገኖች የሚደረግ ማንኛውንም ቁሳዊ ድጋፍም ሆነ በህገወጥ የወርቅ ንግድም ሆነ የጦር መሳሪያ አቅርቦትን ታወግዛለች ብለዋል። በምላሹ በመንግስታቱ ድርጅት የጸጥታው ምክር ቤት የሩሲያ ምክትል አምባሳደር ዲሚትሪ ፖሊያንስኪ ዩናይትድ ስቴትስ ሌሎች የዓለም ሀያላን መንግስታት ላይ በራሷ መለኪያ ለመፍረድ በመሞከሯ እናዝናለን ብለዋል። ሮይተርስ ለጉዳዩ ከሱዳን ተፋላሚ ወገኖች በአፋጣኝ ምላሽ ሊያገኝ አለመቻሉን አስታውቆ ዘግቧል። በሄቲ በአንድ አመት የተደራጁ የውንብድና ቡድኖች 5600 ሰዎች መገደላቸውን የመንግስታቱ ድርጅት አስታወቀ። ሄቲ ውስጥ እየጨመረ በመጣው የተደራጁ የወረበላ ቡድኖች ጥቃት ባለፈው የአውሮፓውያኑ 2024 ከ5600 ሰዎች በላይ መሞታቸውን የተባበሩት መንግስታት ድርጅት ዛሬ ማክሰኞ ባወጣው መግለጫ አስታውቋል። በሺዎች የሚቆጠሩ ሰዎችም መጎዳታቸውና መታገታቸውንም አክሎ ገልጿል። የተባበሩት መንግስታት የሰብአዊ መብት ኃላፊ ቮልከር ተርክ በሰጡት መግለጫ እነዚህ አሃዞች ብቻቸውን በኢቲ የተፈጸሙ ያሉትን ፍጹም ዘግናኝ ድርጊቶች ሊያመላክቱ አይችሉም ብለው ነገር ግን ሰዎች እየደረሰባቸው ያለውን የማያቋርጥ ጥቃት ያሳያሉ ሲሉ ተናግረዋል። ምንም እንኳን በዩናይትድ ስቴትስና በተባበሩት መንግስታት ድርጅት የሚደገፈው የኬንያ የፖሊስ ድጋፍ ተልዕኮ በሄይቲ እንቅስቃሴውን ቢቀጥልም ሁከቱ ግን እንደቀጠለ ነው። ዛሬ ማክሰኞ በወጣው መግለጫ መታሳሰር መጀመሪያ ላይ በዋና ከተማዋ ፖርት ኦ ፕሪንስ ሴት ሶሌ አካባቢ በዋናውን በዴ ቡድን መሪ ዋርፍ ጀርሚ በተቀናባበረ ጥቃት በትንሹ 207 ሰዎች ተገድለዋል ሲል ሪፖርቱ አመላክቷል። በጎርጎሮሳውያኑ 2024 በመንግስታቱ ድርጅት የመብት ቢሮ 315 የሚደርሱና የወንበዴ አባላት ቡድኖች ናቸው የተባሉ ሰዎች ከህግ አግባብ ውጪ መገደላቸውን መዝገቡን አስታውቆ አንዳንዴም ሁኔታው በሄቲ ፖሊስ መኮንኖች አመቻችነት መፈጸሙንም አስፍሯል። በተጨማሪም ባለፈው ዓመት ልዩ የፖሊስ አካላቶች እንደተሳተፉባቸው የተጠረጠሩ 281 ክሶች መኖራቸውንም ሪፖርቱ ጨምሮ ገልጿል። በሄቲ በሰብአዊ መብት ረገጣና ጥሰቶች እንዲሁም በደሎች ጥፋት ያለመከሰስ እንዲሁም ሙስና ለረጅም ጊዜ መቀጠላቸው ግልጽ ሆኗል በማለት የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊው ቮልከር ተርክ ተናግሯል። የሀገሪቱ የፖሊስ ኃይል ባለማቀፍ እርዳታ በመብት ረገጣ የተጠረጠሩ ፖሊሶችን ተጠያቂ እንዲያደርግም ተርክ ጠይቀዋል። ወደ ሄቲ የሚገቡ የጦር መሳሪያዎች ብዙውን ጊዜ በአሳዛኝ ሁኔታ በወንጀለኞች ቡድን እጅ ይወድቃሉ። በሺዎች የሚቆጠሩትም ተገድለዋል። በሺዎች የሚቆጠሩ ተፈናቅለዋል። አስፈላጊ የሆኑ መሰረተ ልማቶች፣ አገልግሎቶች፣ ትምህርት ቤቶችና ሆስፒታሎችም ተረብሸዋል እንዲሁም ወድመዋል ብለዋል። ተርክ በጸጥታው ምክር ቤት የሚጣለው ማዕቀብና በጦር መሳሪያ ማዕቀብ በሙሉ ተግባራዊ እንዲሆንም ጨምሮ አሳስበዋል። አክለውም የሄቲ ዜጎች እንዲመለሱ የማድረጉ ሁኔታ መቀጠሉን ገልጸው የተቃወሙ ሲሆን በሀገሪቱ ያለው ከፍተኛ የጸጥታ ችግርና ያስከተለው የሰብአዊ መብት ቀውስ የሄቲ ዜጎች በሰላም በክብርና በዘላቂነት ወደ ሀገራቸው እንዲመለሱ አይፈቅድም ሲሉ ተናግረዋል። አድማጮች፣ ዜና እየቀረበላችሁ ነው። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በደማስቆ አየር ማረፊያ ተቋርጦ የከረመው ዓለም አቀፍ በረራ ቀጠለ። የሶሪያ እስላማዊ አማጽያን ባለፈው ወር ላይ የሀገሪቱን ፕሬዝዳንት በሽር አላሳድን ከስልጣን ካስወገዱ በኋላ በዋናነት በደማስቆ አውሮፕላን ማረፊያ ተቋርጦ የቆዩት ዓለም አቀፍ በረራዎች ዛሬ ለመጀመሪያ ጊዜ መቀጠላቸውን አዣንስ ፍራንስ ፕሬስ ዘግቧል። በአውሮፕላን ጣቢያው ከካታር የተጓዙ መንገደኞች ደስታቸውን ሲገልጹም ታይተዋል። የአየር ማረፊያው ዳይሬክተር አኒስ ፋላህ ዛሬ አዲስ ምዕራፍ የተመዘገበበት ቀን ነው ሲሉ ተናግረዋል። ዳይሬክተሩ አያይዘውም ወጪና ገቢ ዓለም አቀፍ በረራዎችን መቀበል ጀምረናል በማለት የመጀመሪያ በረራ ወደ ተባበሩት አረብ ኤምሬትስ ሻርጃ መጓዙንም ጠቁመዋል። የካታሪ መንገደኞች አውሮፕላን ከ13 ዓመታት በኋላ ለመጀመሪያ ጊዜ ከቀኑ 7 ሰዓት አካባቢ ላይ ደማስቆ አውሮፕላን ጣቢያ አርፏል። ወደ ሻርጃ ያቀናው የሶሪያ አየር መንገድ በረራ እኩለ ቀን ገደማ ላይ የተነሳ ሲሆን ከጎርጎሮሳውያኑ ታህሳስ 8 በኋላ ከአውሮፕላን ማረፊያው የተነሳው የመጀመሪያው ዓለም አቀፍ የንግድ አውሮፕላን በረራ መሆኑን የአሶሺየትድ ፕሬስ ዘጋቢዎች ተናግረዋል። ለረጅም ጊዜ የዘለቀው ጸረ አሳድ ተቃውሞ ምልክቱን የሚታየውና አዳዲሶቹ ባለስልጣናት የተቀበሉት ባለሶስት ኮከቡ የሶሪያ የነጻነት ባንዲራ አውሮፕላኑ ላይ በአርማነት ሰፍሯል። ዓለም አቀፍ ሬዲዮት ማጓጓዣና የውጭ ሀገር ዲፕሎማቶችን ያዙ ሶሪያ ሲያርፉ የቆዩ ሲሆን የሀገር ውስጥ በረራዎችም ተጀምረዋል። በዩናይትድ ስቴትስ ከባድ የክረምት አየር ጸባይ እንቅስቃሴን አስተጓጉሏል። የዩናይትድ ስቴትስ ብሔራዊ የአየር ንብረት አገልግሎት ዛሬ ማክሰኞ መጀመሪያ ላይ ከቴክሳስ ግዛት ወደ ባህረ ሰላጤ የሚነፍሰው ቀዝቃዛ ንፋስ ቅዝቃዜ ከዜሮ በታች ከ20 ዲግሪ ሊወርድ እንደሚችልም ጠቁሟል። ይህም በተከታዩ ቀን በቴክሳስ፣ ኦክላሃማና በአርካንሳስ ክፍሎች በረዶ እንደሚያመጣ ተተንብዮአል። ለእንቅስቃሴ የሚያዳግት ግግርና እንዲሁም ብናኝ በረዶ በካንሳስ፣ ምዕራብ ነብራስካና ኢንዲያና አንዳንድ ክፍሎች ውስጥ ዋና ዋና አውራ ጎዳናዎችን ሸፍኗል። የብሔራዊ የአየር ሁኔታ አገልግሎት ተቋም ለካንሳስና ሚዙሪ የክረምቱ አውሎ ንፋስን በተመለከተ ማስጠንቀቂያ አውጥቷል። አውሎ ንፋሱ በሰዓት ከ45 ማይል ወይም 72 ኪሎ ሜትር ድረስ የሚጓዝ ነው። ማስጠንቀቂያዎቹ በኒውጀርሲ እስከዛሬ ማክሰኞ ጧት ድረስም ዘልቀዋል። ሰሜናዊ ምስራቅ ዩናይትድ ስቴትስ ክፍል ቅዝቃዜው ለቀናት እንደሚዘልቅም ይጠበቃል። በቨርጂኒያ፣ ኢንዲያና፣ ካንሳስና ኬንተኪ ግዛቶች የጉዞ ግልጋሎት የተስተጓጎለ ሲሆን በበረዶ የተነሳም በመቶዎች የሚቆጠሩ የመኪና አደጋዎች ተመዝግበዋል። የቨርጂኒያ ግዛት ፖሊስ እሁድና ሰኞ ዕለት ቢያንስ ለ400 30 የመኪና አደጋዎች ምላሽ መስጠቱና ከአደጋዎቹ አንዱ ሞት የተዘገበበት እንደሆነ ማስታውቋል። በቨርጂኒያና በሜሪላንድ ትምህርት ቤቶች ተዘግተው ተማሪዎች በቤታቸው እንዲቆዩ ተደርጓል። በአንጻሩ በቨርጂኒያ ግዛት በ10 ሺዎች የሚቆጠሩ የኤሌክትሪክ ኃይል መቋረጥ አጋጥሟቸዋል። በተመሳሳይ ከትላንት ሰኞ ምሽት አንስቶ በኬንታኪ፣ ኢንዲያና፣ ቨርጂኒያ፣ ምዕራብ ቨርጂኒያ፣ ኢሊኖይ፣ ሚዙሪና ሰሜን ካሮላይና ከ218 ሺህ በላይ ደንበኞች የኤሌክትሪክ አገልግሎት ኃይል መቋረጥ እንዳጋጠማቸው የኤሌክትሪክ አገልግሎት መከታተያ ድረገጽ የሆነው ፓወር አውቴጅ ዩኤስ የተሰኘ ድረገጽ ዘግቧል። በመጨረሻም ዜና አረፍት። የፈረንሳይ ቀኝ አክራሪ ፓርቲ መስራች ዣን ማሪ ለፔን አረፉ። በጸረ ስደተኛና በመድብለ ባህላዊ ህብረተሰብ ጠል ንግግራቸው የሚታወቁት የፈረንሳይ ቀኝ አክራሪ ፓርቲ መስራች ዣን ማሪ ፔን በ96 ዓመታቸው ከዚህ ዓለም በሞት ተለይተዋል። በከረረው ቀኝ ክንፍ አቋማቸው ብርቱ ደጋፊዎች የነበሯቸውና በተቃዋሚዎቻቸው በስፋት ይወገዙ የነበሩት የብሔራዊ ግንባር ፓርቲ መስራች ማረፋቸውን የፓርቲያቸው ፕሬዝዳንት ጆርዳን ባርዴላ ዛሬ በኤክስ ገጻቸው ላይ አስፍረዋል። በፈረንሳይ ፖለቲካ እጅግ ከፋፋይ በሆነ አመለካከታቸው የሚታወቁት ለፔን በአይሁዶች ላይ የተፈጸመውን ጭፍጨፋ ማጣጣልን ጨምሮ አወዛጋጅ በሆኑ ንግግሮቻቸው በፍርድ ቤት በተደጋጋሚ የጥፋተኝነት ውሳኔ ተሰጥቷቸዋል። አድማጮች፣ ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ወደ አስማማው ነው መልሳቸዋል።
አድማጮቻችን፣ የተከታተላችሁ የምትገኙት ከአሜሪካ ድምጽ እየተላለፈላችሁ የሚገኘውን የማክሰኞ ምሽት የአሜሪካ ድምጽ ዝግጅታችን ነው። ቀደም ሲል ያለም ዜናዎች ለእናንተ ደረሱ። ለዜናዎቹ ኤደን ገረመው አመሰግናለሁ። ያስተናገድኳችሁ ያለው ታስማማየኑ ነኝ። የስቱዲዮ ቅንብሩን ንጉሴ ታምሬ ነው ይመራልን ያለው። በምሽቱ በዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ማብራናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። አሁን ቀጥተን እናልፈው ስንገባ ወደ አስተዋወቅኳችሁ የመጀመሪያ ወደ ሆነው የምሽቱ አብይ ርዕስ ነው። በኢትዮጵያ የክርስትና እምነት ተከታዮች የኢየሱስ ክርስቶስ ልደትን ወይም ገና በማክበር ላይ ሲሆኑ በቅርብ ዓመታት ውስጥ ተከታታይ ግጭቶች በሚታዩበት የአፍሪካ ቀንድ ክፍል ሰላም እንዲመጣም ጸልየዋል። በአሶሺየትድ ፕሬስ የተጠናቀረውን ዘገባ ጽዮን ግርማ እንደሚከተለው ታቀርባለች።
በሺዎች የተቆጠሩ የኢትዮጵያ ኦርቶዶክስ እምነት ተከታዮች አዲስ አበባ ቦሌ በሚገኘው መድኃኔዓለም ቤተክርስቲያን በሙሉ ነጭ ልብስ ባሸበረቀ አለባበስ ደምቀው በእጆቻቸው የጧፍ መብራትን ለኩሰው በጸሎትና በዝማሬ የኢየሱስ ክርስቶስን ልደት ገናን አክብረዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ አቡነ ማቲያስ በዋዜማው ባስተላለፉት መልእክት የጎሳና ሌሎችም ግጭቶች በሚስተዋልባት ሀገር ሰላምና እርቅ ይወርድ ዘንድ ጥሪ አቀርባዋል። በቅርብ ጊዜያት ውስጥ በሀገሪቱ የታየው የመሬት ናዳ፣ መንቀጥቀጥ እንዲሁም ሌሎች የተፈጥሮ አደጋዎች በሺህ የሚቆጠሩ ሰዎችን አፈናቅሏል። በትግራይ ክልል ያለው ጦርነት በሰላም ቢቋጭም በአማራና በኦሮሚያ ክልል እንዲሁም በሌሎች ስፍራዎች የሚስተዋሉ ግጭቶች በርካቶችን ላስከፊና የተስፋፋ ስቃይ ሲያጋልጥ፣ የህፃናት አድን ድርጅት ዩኒሴፍ እንደሚለው 9 ሚሊዮን ህፃናት ከትምህርት ውጪ እንዲሆኑ አድርጓል። በቤተ ክርስቲያኒቱ የተገኙ ምዕመናኑም ሰላም ለሀገራቸው እንዲመጣ ጸልየዋል። ልዑል ተስፋ በዘንድሮ አከባበር ላይ በመገኘቱ ደስታ ተሰምቶታል።
ታሪኩ ዘንድሮ በመገኘት ይመስላል። እንደዚህ አይነት ፕሮግራሞች በአዩ ወጣቱም ሌሎች ቦታዎችን በማሳለፍ መንፈሳዊ የሆነ ቦታ በማሳለፉ በጣም ደስተኛል።
ቦሌ መድኃኔዓለም ቤተ ክርስቲያን የተገኙት አማኞች ጧፍና ሻማ በእጃቸው ይዘው በዝማሬና በጸሎት ምስጋናና ልመናቸውን ለእግዚአብሔር አቅርበዋል። ምናለ እሸቱ በኢትዮጵያ የክርስትና እምነት ተከታይ ናት። የአላፋት ዝማሬ በሚል በኢትዮጵያዊ ጃንደረባ ትውልድ ዘማሪያን በተሰናዳ ዝግጅት ላይ ተገኝታ በዓሉን አክብራለች። በአዲስ አበባ ስላሴ ቤተክርስቲያን ቄስ የሆኑ ሲሳያስ ስዩም የኢየሱስ ክርስቶስ ልደት በዓል አከባበር ምን እንደሚመስል ይናገራሉ።
የጌታን ልደት በቴሌቪዥን ተገኝቶ የማክበር ያክል ስሜት እንዲሰማን ነን እናከብረው በዓል ነው። በዚህ ታላቅ የጌታችን ልደተ ክርስቶስ መወለድ ላይ ቅዱሳን መላእክትና ሰዎች ልጅ እርቅ ፈጥረው በአንድነት የዘመሩ
ገና ለራስ ምግብ ከመመገብና ከራስ ደስታ በላይ እንደሆነ ቄስ ኢሳያስ አክለዋል።
እንደተሰብስበን በዓላክብረን ዘምረን ምን ሄድበት ብቻ አይደለም ስንወጣ በጎ ስራ እንሰራለንና ቤተክርስቲያን በዓላቶቿ ነዳዩን ያለው የሌለው የሚረዳበት እግዚአብሔር በሰጪ የሚሰጥበት በተቀባዩ ደግሞ የሚመሰገንበት ድንቅ ስራ ነውና የቸገረውን ደግፍበታለን፣ የደከመውን አበረታበታለን፣ እንደጋገፍበታለን፣ ተገናኝተን እዚህ ሰባት እግዚአብሔር እናቀርብበታለን፣ ህብረት አንድነታችን እናጠናክርበታለንና በዓሉ መስተጋብሩ ቀላል የሚባል አይደለም።
በኢትዮጵያ የክርስትና እምነት ተከታዮች ዘንድ ከሚከበሩት በዓላት ገና በደማቅነቱ ይወሳል። ስያሜው ገና ከሚለው የግሪክ ቃል የተወረሰ ሲሆን ትርጉሙም ልደት ማለት ነው። ገና ከመንፈሳዊ ይዘቱ ባሻገር ያለው ማህበራዊና ባህላዊ ክንዋኔውም በብዙሃን ዘንድ ተናፋቂ ያደርገዋል። ዘገባው የተጠናቀረው በአሶሺየትድ ፕሬስ ነው። ጥቂት መረጃዎች ታክለውበታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
በመከታተል ላይ ያላችሁት ከአሜሪካ ድምጽ የታለፈላችሁ የሚገኙን የማክሰኞ ምሽት የአሜሪካ ድምጽ ዝግጅታችን ነው። ቀደም ሲል እየተከበረ ያለውን የኢየሱስ ክርስቶስ ልደት በዓል ወይም ገናን የተመለከተውን የምሽቱን አብይ ርዕስ ነበር የተከታተልነው። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። በትንታኔው መጽሔታችን የመጀመሪያው ቅንብር ደግሞ የምንመለከተው የገና በዓል ገበያ በዋዜማው ምን ይመስል ነበር የሚለውን ነው። ገናን ለመቀበል በበዓል ግብይት ላይ ያገኘናቸው አስተያየት ሰጪዎች አንዳንድ የበዓል ፍጆታ ምርቶች ተመጣጣኝ ዋጋ ሲኖራቸው ገሚሱ ጭማሪ ማሳየቱን ነግረውናል። በአዲስ አበባ አስተያየታቸውን የሰጡን ሸማቾችና ነጋዴዎች እንዳሉት ከዚህ ቀደም ከነበረው ሁኔታ በተለየ መልኩ መንገዶች በአብዛኛው ክፍት በመሆናቸው ምርቶች በበቂ ደረጃ ገብቷል። ሁሉም የማህበረሰቡ የመግዛት አቅም ውስንነት ግብይቱን እንዳቀዛቀዘው ገልጸዋል። ብዙዎች እንደያቅማቸው ለበዓሉ ሲሰናዱ፣ በሌላ በኩል በአዲስ አበባ ቤታቸው የፈረሰባቸው ነዋሪዎች ደግሞ በዓሉን ለማክበር የሚያስችል ሁኔታ ውስጥ አይደለንም ይላሉ። ኬኔዲ አባተ ተጨማሪ አለው።
ዛሬ ታህሳስ 28 ቀን በገና በዓል ዋዜማ ማለት በአዲስ አበባ ከተማ የበዓል ግብይት የሚከናወንባቸውን የገበያ ስፍራዎች ተዘዋውረን ቃኝተናል። ከብት፣ በግና ፍየል፣ ዶሮና እንቁላል እንዲሁም ሽንኩርትን የመሳሰሉ ለምግብነት የሚውሉ ምርቶች በገበያ ስፍራዎች በዝተው ይስተዋላሉ። በስፍራው አግኝተን ያነጋገርናቸው ሸማቾችና አስተያየት ሰጪዎች በተወሰኑ ምርቶች ላይ ካለፉት ጊዜያት የተለየ የዋጋ ጭማሪ እንደሌለና በሌሎቹ ላይ ደግሞ ጭማሪ መስተዋሉን ተናግረዋል። በካራ የሚገኘው የበሬ ገበያ ቅኝት ካደረግንባቸው ስፍራዎች አንዱ ሲሆን ዋጋው ተመጣጣኝ እንደሆነ ሸማቾች ገልጸዋል። መንገዶች ክፍት በመሆናቸው በቂ ከብቶች መግባታቸው የዋጋ ጭማሪ እንዳይኖር አድርጓል ባይ ናቸው። አቶ ወንድሙ ጎለሽ የተባሉ አስተያየት ሰጭ
ከፍተኛው እስከ 150 እስከ 2200 ድረስ አለ። ከፍተኛው ማለት ነው። ደግሞ እንደመጠኑ አለ። እንደመጠኑ ሰው ገዝቶ እንደመጠኑ ለመብላት የተዘጋጀ በሬዎችን አሉ እና ዘንድሮ ትንሽ ከእንቁጣጣሽ የተሻለ ሁኔታ አለ። መንገዱ ሁሉ ክፍት ስለሆነ ብዙ በሬዎችን ገብቷል። ጥሪም ጥሩ ነው። እንደ አቅሙ ያገኛል።
አቶ ጌቱ ገብረ ህይወትም ይህንኑ አስተያየት ያጠናክራሉ።
ያው እንግዲህ እኛ እንደ አቅም ነው ለራሳችን አራት ሆነን የምናርደውን ነው የገዛነው። አምና ከማነው ለዘመናዊ ለወጫ ከገዛነው ውስጥ ይሄን ያህል ጭማሪ የለውም። ዋጋው ተመጣጣኝ ነው ማለት ካለው የገበያ ሁኔታ አኳያ ይሄን ያህል ውድ ነው የምትለው አይደለም። ደህና ነው።
የበሬ ነጋዴ የሆነው ባህሩ ሲዩም በበኩሉ በቂ የከብቶች ግብይት ቢኖርም የሸማቾች ቁጥር ግን አነስተኛ መሆኑ እንደሚያሳስበው ይገልጻል።
ገዢው ትላንትና ነበር አሪፍ፣ ዛሬ ገዢ የለም። እየተሸጠ አይደለም ዛሬ። ይኸው እንደምታይ ነው፣ በጣም ብዙ ከብት አለ ግን የሚገዛ ሰው የለም። ይሄኛው ይሄ እኔ 95 ይችላል ብዬ ነበረ፣ አሁን 85 ነው የሚሉኝ። ወስኜ ልሸጠው ነው። አዋጣ ኪሳራ ነው። 88 የገባ ስለሆነ ያው 3000 ቀንሼ ልሸጠው።
በግና ፍየልም እንደዚሁ በገበያ ስፍራዎች ላይ በበቂ ደረጃ ቢገኙም የሸማቾቹ ቁጥር ግን አነስተኛ ነው። ዋጋቸው ከፍ ያለ መሆኑ ለሸማቹ ማነስ ምክንያት እንደሆነ አቶ ግዛቸው ዘውዴ የተባሉ ሸማች ገልጸዋል።
ብዙ ጊዜ በዛ አካባቢ የመጣው ፍየልም እገዛለሁ በግም እገዛ ነበር። የዘንድሮ ገበያ ግን እጅግ በጣም ጨምሯል። አምና እንገዛ የነበረው ወደ 13000 የነበረው አሁን ወደ 18000 ገብቷል። ና ጭማሬው ትንሽ ናር ያለ ነው። አየት አየት አርገን መግዛታችን አይቀርም እንገዛለን። በአመት አንድ ጊዜ የሚመጣ ስለሆነ ገዝተን ቤተሰባችንን እናውላለን።
የበግና ፍየል ነጋዴ የሆኑት አቶ ደርቤ ተፈራም እንዲሁ ዋጋው ከወትሮው ከፍ ያለ መሆኑን ገልጸው የማህበረሰቡ የመግዛት አቅም ማነስም ለገበያው መቀዛቀዝ ምክንያት ነው ባይ ናቸው።
አቅርቦቱ ነፍ ነው አለ ገብቷል። ያው መቼም በአራቱ ማዘን ይገባል። ትንሽ ሰው አቅም ያጣ ነገር ይመስላል። ከ8000 እስከ ከፍተኛ 30000 ድረስ ይሸጣል ፍየል። ከዛ በግም ደግሞ እንደዛው አምና በዚህን ሰዓት ውኩል አድርሰናል አጠናቀን ማለት ነው። አሁን ዛሬ ነገ በዓል ነው። ይሄንን እንደዚህ ይዘን የሚያድር ከሆነ ያሰጋል። ያው ዞሮ ዞሮ ሽያጩ የሚሸጠው ውድ ነው።
በሾላ ገበያ ደግሞ ዶሮ፣ እንቁላልና ሽንኩርትን የመሳሰሉ ግብይቶችን ተመልክተናል። ከ500 ብር ጀምሮ የሚገኘው ዶሮ ይህ ነው የሚባል ጭማሪ እንዳልታየበት የነገሩን ሸማቾች አንድ እንቁላል እስከ 18 ብር እንደሚሸጥና ሽንኩርትና ቅቤን የመሳሰሉ ምርቶች ደግሞ ውስን ጭማሪ እንደታየባቸው ተናግረዋል። ይህ በእንዲህ እንዳለ በኮሪደር ልማት ምክንያት በቅርቡ ቤታቸው የፈረሰባቸው የአዲስ አበባ ከተማ ነዋሪዎች በዓሉን በአስቸጋሪ ሁኔታ ለማሳለፍ ተገደናል ይላሉ። በደህንነት ስጋት ምክንያት ስሙ እንዳይ ተቀስ የጠየቀን አንድ አስተያየት ሰጭ እኛ ጋር የበዓል ድባብ የለም ሲል በዓሉን እንደወትሮው እንደማያከብሩ አብራርቷል።
ያው እቤት ፈርቱ በመናምን በሚያስተላው ሁኔታ ላይ እቃ ተበታቱ እንደፈለክ በቃ ምንም በማታረግበት ሁኔታ ላይ ነው ያስተላል። ምንም በዓልም በዓል ድባቡ በጣም ነው የሚያስተላው። በቃ ቤት ፈርቱ እቃ በየቦቱ ተበታቱ ምን አይነት ነገር ነው? ምንድን ነው የምታከብረው? አመት በዓል አመት በዓል አይመስልም። አሁን እኮ እንደ ተፈናቃይ ነው በቃ እቃ በሌለበት ምንም ደስተኛም ሲሆኑ እኮ ተሰብስበ አንድ ልጅ አንድ ቦታ ልጅ ሌላ ቦታ ሆኖ ምናምን ነው የምታከብረው። ገብቷል ወይ ቤት ተከራይ ሲሆናል ያ የተከራየሀት ቤት ሁለት ሰው ወይ ማዘርህን እና ወይ አንድ አብራት የሚያግዛት ሰው ይኖራል። በቃ ሌላው ተበታት ነው ማለት የሚያስጠላ ነው በቃ እና ምንም በቃ የሚታረድ ምንም የለም ያስጠላል። በቃ አብራት ውሃ ማለት በፊት የምትጠቃቀሟቸው በራስ ቤት የነበሩ ነገሮች ስለሌሉ ለየት ያለ ነው። ለእኛ አዲስ የሆነ በቃ የሚያስጠላ ጊዜ ነው አሁን ላይ ያለንበት። ቤተሰብ የተበታተነበታለ ገብቷል። አከራይም ደግሞ እንደዚህ አያከራየም። ስለዚህ ቤተሰብ ግማሽ ሌላ ግማሽ ሌላ ቦታ እንደዚህ የሆነበት ሰው አለ። የሚያስጠላ ድባብ ነው።
ያሞኔ የ2017 ዓ.ም የገና በዓል ነገ ታህሳስ 29 ቀን የሚከበር ሲሆን ጠቅላይ ሚኒስትር አብይ አህመድ የእንኳን አደረሳችሁ መልእክት በማህበራዊ የትስስር ገጾቻቸው አስተላልፈዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ቀደም ሲል የኢየሱስ ክርስቶስ ልደት በዓል የተመለከቱ ቅንብሮችን ነው ወደ እናንተ ባብየርስና በትንታኔው መጽሔት የመጀመሪያው ቅንብራችን ያደረስ ነው። አሁን ወደ ሌሎች ዘገባዎች እናልፋለን። በኬንያ እየጨመረ ያለው የሴቶች ጥቃት ይመለከታል ቀጣዩ ዘገባችን። ኬንያ ውስጥ እንደ አውሮፓውያን አቆጣጠር ካለፈው 2024 መስከረም ወዲህ ባለስልጣናት የመዘገቧቸው በሴቶች ላይ የተፈጸሙ ወሲባዊና ሌሎች ጾታዊ ጥቃቶች ቁጥር ከ7100 መብለጡ ተነግሯል። የሀገሪቱ የደህንነት ሚኒስቴር የተባባሰ ላለው በሴቶችና በልጃገረዶች ላይ የሚፈጸም ጥቃት መፍትሄ የሚፈልግ ልዩ ቡድን አቋቁሟል። ከናይሮቢ መሐመድ የሱፍ ያስተላለፈውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
እንደ አውሮፓውያን አቆጣጠር ያለፈው 2024 ዓመተ ምህረት የኬንያ የደህንነት ሁኔታ አመታዊ ሪፖርት አብዛኛውን ስፍራ የሰጠው በቤተሰብ አባል፣ በጎረቤት ወይም በሌላ ሰው እጅ ጥቃት የደረሰባቸው እንዲሁም የተገደሉ ሴቶችና ልጃገረዶችን ጉዳይ ነው። ባለስልጣናቱ እንዳሉት ከ2023 ዓመተ ምህረት ወዲህ ከ7100 በላይ ጾታዊ ጥቃቶች ተፈጽመዋል። ሳራ ዋምቡይ ስለደረሰባት ጥቃት ትናገራለች። የ20 ዓመት ባሏን የኃይል ጥቃት ስለሚፈጽምባት ጥላው እንደሄደች የምትናገረው የ40 ዓመቷ ኬንያዊት ሳራ ጥላው መሄዷ እንዳስቆጣው ገልጻለች።
ባለፈው 2024 ጥር 18 ቀን ነው ጥቃት የደረሰብኝ። ፊቴ ላይና መላው ሰውነቴ ላይ 38 ጊዜ በስለት ወቅቶኛል። የውስጥ አካላቴ ኩላሊቴና ጉበቴ ሳይቀር ተጎድቷል። ሆስፒታል ገብቼ በነሐሴ ወር ነው የወጣሁት።
የኬንያ የውጭ ጉዳይ ሚኒስትርና ተጠባባቂ የሀገር አስተዳደር ሚኒስትር የሆኑት ሙሳሊያ ሙዳቫዲ በሴቶች ላይ የሚደርሱት ጥቃቶች የጸጥታ ኃላፊዎችን እያሳሰቡ መሆኑን ባለፈው ሳምንት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል።
Nairobi County recorded the highest number of SGBV cases. While Samburu
ከፍተኛው የወሲባዊና ጾታ ተኮር ጥቃት አሃዝ የተመዘገበው ናይሮቢ ወረዳ ውስጥ ሲሆን ከሁሉም ዝቅተኛው ቁጥር ደግሞ የተመዘገበው ሳምቡሩና ማንዴራ ውስጥ ነው። በ2024 ከነሐሴ እስከ ህዳር በነበረው ጊዜ 100 ሴቶች በሰው እጅ ተገድለዋል። እስካሁን የወንጀል ምርመራ ዋና መምሪያ የነዚህን የሁሉንም ወንጀሎች ምርመራ አጠናቋል። አብዛኞቹ በፍርድ ቤት ሂደት ላይ ናቸው።
ከሁለት ሳምንታት በፊት በዋና ከተማዋ በናይሮቢ በሴቶች ላይ የሚፈጸመው ግድያ እንዲቆም በመጠየቅ በመቶዎች የተቆጠሩ ሰዎች ሰልፍ ወጥተው ነበር። ፖሊስ አስለቃሽ ጋዝ በመጠቀም ሰልፉን ከመበተኑም ሌላ ሰልፈኞችን አስሯል። የፖሊሶቹ አድራጎት ተቃዋሚ ሰልፈኞቹን፣ የሰብአዊ መብት ቡድኖችንና የሴቶች ድርጅቶችን አስቆጥቷል። የሀገሪቱን ባለስልጣናትም በሴቶች ላይ ለሚደርሰው ግድያ ተገቢውን ትልቅ ትኩረት ባይሰጡት ነው በማለት ተቃዋሚዎች ወንጅለዋል። ታራዋን ቡይ አጥቂዋ ከእስር መለቀቁንና እገልሻለሁ እያለ እንዳሰራራት ገልጻለች። በመሆኑም እንዳያገኛት ሁለት ልጆቿን ይዛ ቦታ እየቀያየረች ተደብቃ እንደምትኖር ገልጻለች።
Right now my life is in danger because
በአሁኑ ወቅት ህይወት ያደጋ ላይ ነው። ጥቃቱን የፈጸመብኝ ሰው አልታሰረም። እጨርስሻለሁ፣ ክሱም ውድቅ ይደረጋል ብሎ ዝቶብኛል። ስለዚህ ተደብቄኝ ያለሁት።
የሰብአዊ መብት ተመራማሪዎች የወንድ የበላይነት አስተሳሰብና ተገቢው የደህንነት ጥበቃ አለመኖሩ በሴቶች ላይ ለሚፈጸሙት ጥቃቶች ከሚጠቀሱት ምክንያቶች መካከል እንደሆኑ ነው የሚናገሩት። ኢንጆኪ ጋቻንጋ የሰብአዊ መብት ተሟጋች ናቸው። ጥቃት የሚደርስባቸው ሴቶች ቁጥር በይፋ ከተገለጸው በላይ ሊሆን እንደሚችል አመልክተዋል።
Most of those numbers come from low income areas where
አብዛኛው የወሲባዊ ጥቃት ሪፖርት የሚመጣው ዝቅተኛ ገቢ ያላቸው ሰዎች ከሚኖሩባቸው አካባቢዎች ነው። ነዋሪዎቹ እጅግ የበረታ ድህነት ውስጥ ነው የሚኖሩት። መረጃዎቹ እንደሚያሳዩትም በብዛት ጥቃቱ የሚፈጸመው በእነዚህ አካባቢዎች ነው። በቀን በስፍራው ሆነው ጥቃቶቹን ለሚዘግቡት ሰዎች ቁጥሩ ብዙ ሆኖ ሊታያቸው ይችላል። ነገር ግን ቁጥሩ በዜና ጉልቶ ከሚነገረው በላይ እንደሆነ እናውቃለን። እጅግ ከባድ ችግር ነው ያለው። መንግስት አንድ ነገር ማድረግ አለበት።
የጾታዊ ጥቃት ሰለባዎች ማገገሚያ ማዕከል የተባለ ተቋም ኬንያ ውስጥ ከሶስት ሴቶች አንዷ 18 ዓመት ያልሞላት ታዳጊ ወጣት ሳለች ለወሲባዊ ጥቃት የተጋለጠች ነች። ካገቡ ሴቶች ውስጥ ደግሞ 38 ከመቶ በባላቸው ድብደባ ደርሶባቸዋል። የኬንያ መንግስት በሴቶች ላይ የሚፈጸሙትን ጥቃቶች የሚያስቆም መፍትሄ የሚፈልግና ለሰለባዎች ፍትህ የሚሰጥ የደህንነት ቡድን እንዳቋቋመ ይናገራል። ይህ በዚህ እንዳለ ባሏ 38 ጊዜ በስለት እንደወጋት የገለጸችው ሳራ ዋንቡይ እጨርስሻለሁ ብሎ ስለዛተባት እንዳያገኛት የተሰዎች ተሰባስበው የፈረንጆች ገናንና አዲስ ዓመትን አብረው ሲያከብሩ ቦታ ይቀያየረች ተሸሽጋ መኖሯን ቀጥላለች።
በኬንያ የጀመረ የመጣውን የሴቶች ጥቃት የተመለከተውን ዘገባ ነው ተካለን ተመለስ ነው። ቀጣይ ዘገባችን ደግሞ ትላልቆቹ ሀያላን የሚፈክሩባት ታናሿን ደሴት የሆነችውን ሲሸልስን ይመለከታል። በአፍሪካ ምስራቃዊ የውቅያኖስ ጠረፍ ላይ የምትገኘው ትንሿ ደሴት ሀገር ሲሸልስ አጠበቅ ትላልቅ ሀያላን ፉክክር ቦታ ሆናለች። ቻይና ከሲሸልስ ጋር ለዓመታት ዲፕሎማሲያዊ ግንኙነቶችን ስትገነባ ቆይታለች። ዩናይትድ ስቴትስ ግን ወሳኝ ወደሆነችው የህንድ ውቅያኖስ ደሴት የተመለሰችው በቅርቡ ነው። ኬት ባርትሌት ቻይና እና ዩናይትድ ስቴትስ የደሴቱ ነዋሪዎች ልብ ለመማረክ ምን እያደረጉ እንደሆነ ለመመልከት ወደ ሲሸልስ ማሀይ ደሴት ተጉዛለች። ደረጀ ደስታ እንደሚከተሉ ያቀርበዋል።
ሲሸልስ ለጫጉላ ሽርሽር የምታስደስት ደሴት ብቻ አይደለችም፣ የዓለም ሀያላንንም ለረጅም ዘመን ማርካለች። ሲልቬስትሪ ራደንጎዴ የሲሸልስ የውጭ ጉዳይና ቱሪዝም ሚኒስትር ናቸው።
We do notice that there are various powers, various countries.
እንዳልሽው የእኛን ልብ ለመማረክ የሚፈልጉ የተለያዩ ኃይሎች የተለያዩ ሀገራት እንዳሉ እናስተውላለን። በሲሼልስ በግዛቷ ላይ የጦር ሰፈር እንደማይኖር ፍጽሞ የውጪ ወታደራዊ ሰፈር እንደማይኖር ወስናለች።
በህንድ ውቅያኖስ ከአፍሪካ በስተምስራቅና ከባህረ ሰላጤው በስተደቡብ ያለው የደሴቲቱ ስልታዊ ስትራቴጂ አቀማመጥ ከጥንት ጀምሮ እስከዛሬ ድረስ እንደ አሜሪካ፣ ህንድና ቻይና ያሉትን ሀገሮች ትኩረት ስቧል። በአውሮፓ አቆጣጠር በ1963 የቀዝቃዛው ጦርነት ወቅት የዩናይትድ ስቴትስ የሩሲያ ሳተላይቶችን ለመቆጣጠር በማሃዌ ዋና ደሴት ላይ የመከታተያ ጣቢያ ገንብታለች። የ73 ዓመቱ የደሴቲቱ ነዋሪ ፖል ቻው አሜሪካውያን በደሴቲቱ ጣቢያቸውን አቋቁመው የሰፈሩበትን ጊዜ አስታውሳሉ።
I was the head of the basketball local island basketball team.
እኔ በደሴቲቱ የሚገኘው የሀገሩ የቅርጫት ኳስ ቡድን መሪ ነበርኩ። የሳተላይት መከታተያው ጣቢያው ቴክኒሻኖችን እንግጥማቸው ነበር።
እንደ አውሮፓ አቆጣጠር በ90ዎቹ ውስጥ የሶቪየት ህብረት ውድቀት ከሆነ ብዙ አመታት በኋላ ዩናይትድ ስቴትስ የሲሼልስ ኤምባሲዋን ዘጋች። አንድ ወር ቆይታም የሳተላይት መከታተያ ጣቢያውን ዘጋች። ያ ከሆነ ከሶስት አስርት አመታት በኋላ የአሜሪካና ቻይና ፍክክር እየተጋጋለ ባለበት በአሁኑ ወቅት ዋሽንግተን እንደገና አይኗን ሲሼልስ ላይ ተክላለች። ኤድሃም ሎፊ ሲሼልስ ባለው የአሜሪካ ኤምባሲ ጉዳይ አስፈጻሚ ናቸው።
The reopening of the embassy underscores the importance that the United States places on
የኤምባሲው እንደገና መከፈት ዩናይትድ ስቴትስ ከሲሼልስ ጋር ላለን አጋርነት የምትሰጠውን ትኩረት አጉልቶ ያሳያል።
በማሄ የሚገኘው የቻይና ኤምባሲ ለቃለ መጠይቅ የቀረበለትን ጥያቄ ውድቅ አድርጎታል። ይሁን እንጂ ዋሽንግተን ባልነበረችባቸው አመታት ቻይና ሲሼልስ ውስጥ ዲፕሎማሲያዊ እንቅስቃሴዎቿን አጠናክራለች። ዶክተሮችን ልካለች፣ ሆስፒታሎች፣ ተመጣጣኝ መኖሪያ ቤቶች፣ የምክር ቤትና የፍርድ ቤት ህንጻዎችን ሁሉንም በነጻ ገንብታለች። ቻይና ለመንግስት ቴሌቪዥን ጣቢያም አዲስ ህንጻ ገንብታ በስጦታ አበርክታለች። አሁንም የሲሼልስ የውጭ ጉዳይ ሚኒስትር ራዶን ጎዴ
The difference is that China's support to Seychelles is tangible. You can see them. You don't see the support that the US provides.
ለዩነቱ ቻይና ለሲሼልስ የምትሰጠው ድጋፍ የሚጨበጥ ነው። እነሱን ማየት ይችላልሽ። አሜሪካ የምትሰጠንን ድጋፍ አታዩም።
አድሃም ላትፋይ ዩናይትድ ስቴትስ በተለየ መንገድ ድጋፍ ያደረገች ነው ይላሉ።
Rather than building buildings, we're building capacity and wherever we can help to provide input and expertise.
ህንጻዎችን ከመገንባት ይልቅ አቅምን እየገነባን ነው። ና በአደገኛ እጽ አዘዋወርነትም ሆነ በህጋዊ ስርዓቱ ወይም የፖሊስ ኃይል ላይ ግባቶችንና ባለሙያዎችን ለማቅረብ በሚንችልበት ቦታ ሁሉ ያንን በማድረጋችን ደስተኞች ነን። በእውነትም ደግሞ እዚህ ላይ ነው ኢንቨስት እየደረገን ያለነው። ለወደፊቱ የሚበጅ ዘርን እየዘራን ነው። ስለዚህ አዎ ከህንጻ ጋር አንድ አይነት ነገር አይደለም፣ ግን ይህን ማድረግ የበለጠ አስተዋጽኦ እንዳለው እናምናለን።
ያ ግን እዚህ አሉ የአንዳንድ ነዋሪዎችን ልብ ለመማረክ በቂ ላይሆን ይችላል። ፍራንሲስ ኡዴስኮ የሲሼልስ ዋና ከተማ ቪክቶሪያ ነዋሪ ናቸው።
China helps the Seychelles a lot. So people generally have a very positive view of China. But whereas maybe the US
China Seychellesን ብዙ ትረዳለች። ስለሆነም ሰዎች በአጠቃላይ ለቻይና በጣም አዎንታዊ የሆነ አመለካከት አላቸው። ዩናይትድ ስቴትስ ግን ምናልባት በ90ዎቹ ውስጥ ተታ ስለሄደች ይሆናል ከአሜሪካን ጋር ያን ያህል ብዙ አንገናኝም።
አንዳንድ ነዋሪዎች አገራቸው በቀጠናዊ ፖለቲካዊ የኃይል ጫዋታ በመሳሪያነት እየዋለች ነው ብለው ቢሰጉም የፕሬዝዳንት ዋቭል ራምካላዋን አቋም ግልጽ ነው።
Seychelles is not part of this. We will receive Chinese warships in port, Indian warships.
ሲሼልስ የዚያ አካል አይደለችም። እስካሁን በወደባችን የቻይናን ጦር መርከቦች፣ የህንድ የጦር መርከቦች፣ የአውሮፓ የጦር መርከቦች፣ የአሜሪካ የጦር መርከቦች እንቀበላለን። ምክንያቱም ከሁሉም ጋራ ወዳጆች ነን።
ከዓለም 2/3ኛው የነዳጅ ዘይት የሚተላለፉበት የህንድ ውቅያኖስ ቁልፍ የመተላለፊያ ውሃ መንገድ ነው። ይህም በአካባቢው ተጽዕኖ ለመፍጠር በሚፎካከሩት የአካባቢው ፖለቲካ ተቀናቃኞቹ እንደ ቻይናና ዩናይትድ ስቴትስ ዘንድ ሲሼልስ በካርታው ላይ ጎልታ እንድትታይ ያደርጋታል።
ከአሜሪካ ድምጽ እየተላለፈላችሁ የሚገኘውን የማክሰኞ ምሽት ዝግጅታችን ነው እየተከታተላችሁ ያላችሁት። አሜሪካ ድምጽ የሚያዘጋጃቸውን ዘገባዎችን በዌብሳይታችን amharic.vnews.com፣ በፌስቡክ @vnews amharic ላይ፣ በትዊተር #vnews amharic ላይ የምታገኙአችሁናል። ኢንስታግራም እና ዩቲዩብ ላይም እንደምታገኙአችሁ ኮዲውን ጠቁማለን። አስማማየ ነው ነኝ ያስተናግርኳችሁ ያለሁት። የስቱዲዮ ቅንብሩ እየመራልን ያለው ንጉሱ ታምሬ ነው። ዋና አዘጋጇ ጽዮን ግርማ ናት። እስከምሽቱ 4 ሰዓት ድረስ ዝግጅቶቻችን ይቀጥላሉ። አሁን የምንገኘው የምሽቱ አጋማሽ ላይ ነው። ቀደም ሲል የምሽቱ የመጀመሪያ ምዕራፍ እንስተካከሉት የነበረው ወደ ሁለተኛው አጋማሽ እናልፋለን። የመጀመሪያ ቅንብራችን የሚሆነው ንግድና ምጣኔ ሀብት ነው። ሳምንታዊ ንግድና ምጣኔ ሀብት ዘገባችን ዛሬ ትኩረቱን እያደረገ ያለው አሁንም ሕይወትን እየቀጠፈ ያለው የትራፊክ አደጋ ይመለከታል። በኢትዮጵያ በሚደርሱ የትራፊክ አደጋዎች ዋነኛ ተጎጂዎቹ ወጣቶች መሆናቸው የሚደርሰውን ሰብአዊና ኢኮኖሚያዊ ጉዳት ከፍ እንዲል አድርጎታል ሲሉ ባለሙያዎች ይናገራሉ። ለችግሩ ዘላቂ መፍትሄ ለማምጣትም መንግስት በትኩረት እንዲሰራ ማሳስበዋል። የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት በበኩሉ የትራፊክ አደጋ አሁንም ሀገራዊ ስጋት መሆኑን ጠቅሶ ነገር ግን የተጎጂዎቹ መጠን እየቀነሰ መምጣቱን አስታውቋል። የመንገድ ደህንነትን በትምህርት ስርዓት ውስጥ እንዲካተትና የህግ ማሻሻያዎችን በማድረግ ለችግሩ ዘላቂ መፍትሄ ለማምጣትም እየሰራው ነው ብሏል። በዚህ ጉዳይ የተጨማረ ያለ
በኢትዮጵያ የትራፊክ አደጋ አሁንም ህይወት መቅጠፉን ቀጥሏል። በቅርቡ እንኳን በሲዳማ ብሔራዊ ክልላዊ ምስራቃዊ ሲዳማ ዞን ቦና ዙሪያ ወረዳ በተከሰተው አደጋ 71 ሰዎች ለህልፈት ህይወት ተዳርገዋል። በአዲስ አበባ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት የመንገድና ትራንስፖርት ክፍል ተመራማሪ የሆኑት ዶክተር ዮናስ ምናሉ ኢትዮጵያ ካላት የመኪና ቁጥር አንጻር ሲታይ የሚደርሱ የትራፊክ አደጋ ቁጥር ከፍተኛ ነው ይላሉ። በትራፊክ አደጋ ከሚደርሱ 10 የሞት አደጋዎች መካከል 9 የሚከሰቱት ኢትዮጵያን ጨምሮ በታዳጊ ሀገራት ነው የሚሉት ዶክተር ዮናስ ምክንያቶችንም እንደሚከተሉ ያብራራሉ።
አንደኛው ከመኪኖች አንጻር መኪኖች አሰራራቸው ሊሆን ይችላል፣ እድሜያቸው ሊሆን ይችላል፣ ሞዴላቸው ሊሆን ይችላል። ከዛ አንጻር አደጋ ያው ሊከሰት ይችላል። አንደኛው ምናልባት በዚህ ምክንያት የሚከሰት አደጋ እንደው 5-10% ቢይዝ ነው እንዳጠቃላይ ማለት ነው። እና ምናልባት ሁለተኛው ከአጠቃላይ እንግዲህ እንቅስቃሴ መንገድ አሰራሩ አንጻር ዲዛይኑ ሊሆን ይችላል፣ የሚገነባበት ሁኔታ፣ የአየር ንብረቱ፣ ሌሎች ነገሮችን ያው እነዚህም ልንወስድ እንችላለን። እነዚህ ምናልባት የተወሰነ እስከ 15-20% ድርሻውን ሊወስዱ ይችላሉ። እና ዋናው ብዙውን ድርሻ የሚወስደው ግን ብዙ አደጋዎች የሚከሰቱበት እንደው እስከ 80-90% የሚወስደው ከሰው ጋር የተያዘ ነው፣ ወይም ደግሞ የሰው ኢረር የምንለው ማለት ነው። ይሄ በትክክል የሹፌሩን የድራይቨሩን አነዳድ እስኪል፣ የመንጃ ፈቃድ አወጣጡ፣ የእግረኛ ደግሞ አጠቃቀም፣ መንገድ አያያዝ ምናምን ከእነዚህ ጋር ይያዘ። ስለዚህ የታዳጊ ሀገራት ላይ እኛ ኢትዮጵያንም ጨምሮ አደጋዎቹ በጣም አደገኛ ሰፊ የሆኑ የመጡበት ይሄ ትልቁን ፋክተር የሚይዘው 90-80% የሚይዘውን ሰዎቹ ላይ ያለው ማኔጅ የምናደርግበት የምንሰራበት ሲስተም ላይ ብዙ ክፍተቶች ስላሉበት ነው ብለን በመደምደም የምንችለው ነገር ይኖራል።
የዓለም ጤና ድርጅት በትራፊክ አደጋ በየዓመቱ 1.2 ሚሊዮን ገደማ ሰዎች ሲሞቱ ከ20-50 ሚሊዮን የሚደርሱት ደግሞ ለአካላዊ ጉዳት እንደሚዳረጉ ባወጣው ዓመታዊ ሪፖርት ላይ ገልጿል። አብዛኞቹ ተጎጂዎች ደግሞ ከ15-29 ባለው የእድሜ ክልል ውስጥ የሚገኙ ናቸው። በኢትዮጵያም አብዛኞቹ ተጎጂዎች ወጣቶች ናቸው የሚሉት ዶክተር ዮናስ ይህም በአገር ላይ የሚያደርሰውን ሰብአዊና ኢኮኖሚያዊ ጉዳት ከፍ እንዲል አድርጎታል ይላሉ።
በጣም ከፍተኛ ጉዳት ያደርሳል እንጂ በጣም ከንብረትም አንጻር ከሰው ህይወትም አንጻር የፕሮዳክቲቪቲ፣ ምክንያቱም አብዛኞቹ አደጋዎች የሚደርሱት እኮ ወጣት የፕሮዳክቲቭ የሚባለው ከ5-29 ዓመት እድሜ ያለው ነው። ቁጥሮቹ የሚያሳዩት እነዚህ ታዳጊ ሀገራት ኢትዮጵያንም ጨምሮ ከሚሞቱ ሰዎች በአደጋ ምክንያት ሰለባ ከሚሆኑ ሰዎች ውስጥ ይሄኛው እድሜ ነው በጣም ብዙውን ሊድ እያደረገ ማለት በዓለም ላይም ደግሞ አንደኛው ገዳይ ለዚህ ፕሮዳክቲቭ ወጣት አንደኛው ገዳይ የሆነ ምክንያት የትራፊክ አደጋ ነው። ስለዚህ እንደ ሀገር እኛም ብዙ ሎስ እያደረግን ነው እንደማለት ነው። እና ስለዚህ ይሄ ምንም ጥያቄ የለ ነው። ተደጋጋሚ አሁን በቅርብ እንደተከሰቱ አይነት አደጋዎች ይከሰታሉ። በእርግጥ ከዚህ በፊትም ብዙ ይከሰታሉ። ምናልባት እንደኔ እይታ ችግሩ ምንድን ነው፣ አደጋዎቹ ሲከሰቱ በዛች ጊዜ ወቅት የሚኖረው የሁሉም የሚመለከተው ባለድርሻ አካላት ለተወሰነች ጊዜ ብቻ ነው። በጣም ሆት ሆኖ ሚዲያውም የሚመለከታቸው አካላትም ትንሽ ቀሳቢ ከዛ በኋላ ይረሳል።
በሀገር አቀፍ ደረጃ በ2016 ዓ.ም 3111 ሰዎች በትራፊክ አደጋ ሕይወታቸውን ማጣታቸውን የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት መረጃ ያሳያል። የተቋሙ የትምህርትና አቅም ግንባታ መሪ ስራ አስፈጻሚ የሆኑት አቶ ዮሐንስ ለማ የትራፊክ አደጋ አሁንም ሀገራዊ ስጋት መሆኑን ላይ ቢስማሙም ባለፉት 5 ዓመታት ግን የሚደርሰው ጉዳት እየቀነሰ መጥቷል ይላሉ።
ምናልባት ከቁጥር ደረጃ ብቻ ዝም ብለን የምንወስደው ነገር ከሆነ ለምሳሌ በ2010 ዓመተ ምህረት ወደ 5118 ሰዎች ነበር ህይወታቸው ያለፈው። ያን ጊዜ ከ900,000 እንደዛም ያልደለለ ተሽከርካሪዎች ነበሩ። በሌላ በኩል ደግሞ የ2016 ደግሞ ብንወስድ ከ1.5 ሚሊዮን በላይ ተሽከርካሪዎች ናቸው ያሉት። በመንገድ ትራፊክ አደጋ ደግሞ ህይወታቸውን ያጡ ዜጎቻችን ወደ 3111 አካባቢ ነው የሚሆኑት። ይህንን በቁጥር ደረጃ ያየነው እንደሆነ ምናልባት የተወሰነ የመቀነስ ትሬንድ እንዳለ የሚያሳይ ነው። በየአመቱን ብንወስደው ይህንን የሚያሳዩ ነገሮች አሉ። ከችግሩ ግዝፈትና ካሉን የተሽከርካሪ ቁጥሮች እንዲሁም ደግሞ እንደ ሀገር ልንደርስበት ካሰብ ነው ደግሞ ቅድሞ የተነሳ ደግሞ እንደሆነ አሁንም ችግሩ ብዙ ያልተሻገር ነው እና መሰራለት የሚገባ መሆኑን የሚያሳይ ነው። ምናልባት ዓለም አቀፍ የሆነ ትሬንድ አለ። የተሽከርካሪ አደጋ የሚለካበት ወይ በመቶ ሺህ ህዝብ ነው፣ ከዛ ውጭ ደግሞ በ10 ሺህ ተሽከርካሪ ነው የሚለካው። ያንን የሚያስተብን እንደሆነ ለምሳሌ በ2010 አካባቢ በ10 ሺህ ተሽከርካሪ ሞት የነበረ የሰው ቁጥር ወደ 54 አካባቢ ነበረ። ዛሬ ላይ ደግሞ ያየነው እንደሆነ በ10 ሺህ ተሽከርካሪ የሚሞት የሰው ቁጥር ወደ 20.7 ወርዷል ማለት ነው። ይህንንም በተሽከርካሪ ቁጥራችንም በህዝብ ቁጥሩም ከመሰረተ ልማት ዝርጋታው ከዜጎች ከአንድ ቦታ ወደ ቦታ የመንቀሳቀስ ፍላጎት መጨመር ከሌሎች ነገሮች ጋር ቢያያዝም ግን በተወሰነ መልኩ የመቀነስ ትሬንድ መኖሩን የሚያሳይባቸው ሁኔታዎች አሉ። የሆነ ሆኖ ግን አሁንም የትራፊክ አደጋ ብዙ ልንሰራለት የሚገባና ብዙ ያልተሻገር ነው ችግር እንደሆነ ነው የሚወስድ ነው።
የትራፊክ አደጋን ለመከላከል በሚያስችሉ ስራዎች በበጎ ፈቃድ አሻራውን ለማሳረፍ የተቋቋመው የኢትዮጵያ መንገድ ደህንነት ማህበር ፕሬዚዳንት አቶ ዮናስ ወልደሰማያት ግን የትራፊክ አደጋ አሁንም አሳሳቢነቱ እንደቀጠለ ነው ይላሉ።
የኛ የኢትዮጵያ መንገድ ደህንነት ማህበር ዋናው አላማ ይህ ጉዳይ ችግሩ ለአንድ ድርሻ አካል እንሰጣለን፣ የሁሉም የድርሻ አካል ሊሳተፍበት ሊያስተባብር ይገባዋል ብለን እንግዲህ እንደ ማህበር በሲቪል ማህበረሰብ ተመዝግበን እኛ ስንቋቋም አካባቢ የነበረው ቁጥር ትንሽ ከፍ ያለ ነበር። ወደ 5111 አካባቢ ነበረ። አሁን እንግዲህ በቁጥር ብዙ ጊዜ የአንድ ሰው ዋጋ አይተመንም። ታውንም እንደምታየው በቅርብ የሚታዩት ሁኔታዎች አክሲደንቶች እየጨመሩ ይታያል። እንግዲህ የምነግርህ በፖሊስ መረጃ ተመዝግቦ የሚገኘውን ነው። አንዳንድ መረጃዎች እንግዲህ ወደተመስም የማይደርሱ ስላሉ ስቴክሆልደሮች መስራት የሚገባቸው ሚዲያዎች መስራት የሚገባቸውን አባልነት መስራት አለባቸው። መንግስት መስራት ያለበትም ኃላፊነት መወጣት አለበት። ሲቪል ማህበረሰቦች በሀገሪቷ ሁሉም የእኔ ያገባኛል፣ ይሄ ልክ መንገድ ደህንነት የሁሉም ኃላፊነት ነው። ለአንድ ማህበረሰብ ለአንድ ሰው ምንተው አይደለም። ለዚህ ለኛ ስሎጋ እኔም ያገባኛል በሚል ሁላችንም የድርሻችንን ከተወጣን የተባለውን እቅድ መቀነስ ብቻ ሳይሆን መከላከል የምንችልበት ደረጃ ላይ እንደርሳለን የሚል ነው።
ዶክተር ዮናስ በበኩላቸው መንግስት የትራፊክ አደጋዎች በዘላቂነት እንዲቀንሱ የችግሩ ምክንያቶችን በጥልቀት በማጥናትና በመለየት ለመፍትሄያቸው በትኩረት መስራት እንደሚገባ ይመክራሉ።
ግብ ማስቀመጥ አለብን። ምን መስራት አለብን፣ ምን ማድረግ አለብን የሚለውን ከላይ ዲሲሽን ሜከሮች ወይም ደግሞ እነዚህ ውሳኔ ሰጪ አካላት ትኩረት ሰጥተውት በእቅድ አስቀምጠው ያንን በዛ መሰረት መስራት አለባቸው። ይሄ በጩኸት እንደዚህ ዝም ብሎ በላይ ላይ ለሚዲያ እንደዚህ ለምን የሚሰሩ ስጦታዎች፣ እንደዚህ አይነት ነገሮች የተወሰነ ጊዜ ስሜትን ሊያነቃቁ ይችላሉ። ኦፍኮርስ ከተወሰነ ጊዜ በኋላ ግን ለውጥ ለማምጣት በጣም ቀጣይነት ባለው ሁኔታ እቅድ ላይ ተቀምጦ በአሁን ስትራቴጂ የሚባል ነገር መቀመጥ አለበት። በአንድ አመት ውስጥ በስድስት ወር ውስጥ የት ለማድረስ ነው የሚታሰበው? ያንን ለማድረስ መንስኤዎቹ ላይ ምንድን ነው መስራት ያለብን? መረጃዎች ይሰበሰባሉ። ከመኪና አንጻር ሊሆን ይችላል፣ ከሰዎቹ ከድራይቨሮች እና ከሌሎች ብሄር አንጻር ሊሆን ይችላል፣ ከመንገዶቻችን አሰራር ሊሆን ይችላል። ስለዚህ ዲቴል ዳታዎቹ ይሰበሰባሉ፣ መሰብሰብ አለባቸው። በቃ ትኩረት ሰጥቶት ማለት ነው። ከዚህ በፊት የተደረሱትን አደጋዎች ይብን ወደኋላ 10-20ዎቹን እንኳን መረጃቸውን ብንሰበሰብ ወደ በደንብ እንደ ልክ እንደ ክራይም ኢንቨስቲጌሽን እንደማለት ነው ኢንቨስቲጌት ብናረጋቸው ሰርቫይቫሎቹን እዛ አካባቢ የነበሩትን እየጠየቅን ምናምን ብንገጣጥማቸው የሚነግሩን ነገሮች አሉ። በቃ ምን ላይ መስራት እንዳለብን እና እነዛን ከለየናቸው እነዛን ትኩረት ሰጥተን ያስፈልገውን ወጪ በጀት ጊዜ በሙሉ መድበን ከሰራ መቀነስ ይቻላል። የተወሰነ መግታት ይቻላል። የተወሰነ በጊዜ ሂደት ወደሚፈልገው ሌቭል ማምጣት ይችላል ብዬ አስባለሁ።
በኢትዮጵያ ዋነኛዎቹ የትራፊክ አደጋ ምክንያቶች የመለየት ስራ ተከናውኗል የሚሉት የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት የስራ ኃላፊ አቶ ያንስ ለማ በበኩላቸው ማህበረሰባዊ ግንዛቤን ለማሳደግ የመንገድ ደህንነት በትምህርት ስርዓት ውስጥ እንዲካተት ተደርጎ ከ2014 ጀምሮ በአንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች እየተሰጠ መሆኑን ይናገራሉ።
አሽከርካሪዎች ስለ መንገድ ደህንነትም ሆነ ስለ ትራፊክ ምልክትና ማመልከቻዎች የሚማሩት መንጃ ፈቃድ ለማውጣት በሚሄዱበት ሰዓት ነው። ከዛ ውጭ ግን በትምህርት ደረጃ ብዙም ስለ መንገድ ደህንነት የማይነገርባቸው ሁኔታዎች ነበሩ። ያንን የመቀየርና አሁን በካሪክለም ውስጥ የመንገድ ደህንነት ትምህርት አንዱ እንዲሆን ተደርጎ ስራዎች እየተሰሩ ነው የሚገኙት። በሌላ በኩል ደግሞ የመንጃ ፈቃድ አሰጣጥ ሂደቱ ላይም ደግሞ የሚታዩ የተለያዩ ብልሹ አሰራሮች አሉ። ያንንም መሰረት በማድረግ ደግሞ እየተሰሩ ያሉ አሉ። ምናልባት በቁጥር መግለጽ ቢከብደኝም በርካታ የአሽከርካሪ ማሰልጠኛ ተቋማት ከማስጠንቀቂያ ጀምሮ የተሰረዙባቸውም ሁኔታዎች አሉ ማለት ነው እና አገልግሎት እንዳይሰጡ የታገዱበት የምርመራ ተቋማትም በዛው ደረጃ አለ። ከምንም በላይ ግን ማህበረሰብ ላይ መስራትና በቀጣይ ደግሞ የመንገድ ትራፊክ አደጋን መከላከል የሚችል ዜጋ ማፍራት ስለሚጠይቅ ያ ደግሞ በእውቀት ላይ የተመሰረተ ነው። ትልቁ እንግዲህ እየተሰራ ያለው ትምህርት ላይ ነው ማለት ነው። በሌላ በኩል ደግሞ የህግ መላላቶች ነበሩ። በተለይ የትራፊክ ቅጣትን መሰረት አድርገን በምንነጋገርበት ሰዓት ለመፈጸም ሆነ ለማስፈጸም ችግር የሚፈጥሩ እና በዛው ልክ ደግሞ መላላትን፣ ጥፋተኝነትን የሚያበረታቱ ህጎችም ነበሩ። ስለዚህ ያንንም የትራፊክ መቆጣጠሪያ ህግን የማሻሻል ስራዎች እንደዚሁ አሁን በቅርብ ጊዜ ነው የተሰራው። ምናልባት አንድ አራት ወር ቢሆነው ነው ወደ ተግባር ራሱ ተገባ።
የዓለም ጤና ድርጅት የ2023 ዓለም አቀፍ ሪፖርት እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ በትራፊክ አደጋ የሞቱ ሰዎች ቁጥር 3971 መሆናቸውን ጠቅሷል። ከሟቾቹ መካከልም 79% የሚሆኑት ወንዶች እንደሆኑ ገልጿል። በየዓመቱ በትራፊክ አደጋ ሕይወታቸውን የሚያጡ ሰዎች ቁጥር ከፍና ዝቅ ቢልም አሁንም ግን በቅርቡ በሲዳማ ክልል እንደተከሰተው ሁሉ ዜጎች በአሳዛኝ የትራፊክ አደጋ ሕይወታቸውን እያጡ እንደወጡ መቅረታቸው ቀጥሏል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የሰዎችን ሕይወት እየቀጠፈ ስላለው የትራፊክ አደጋ እና የመፍትሄዎችን በተመለከተ የባለሙያዎችንና የሚመለከቱን የመንግስት ተቋም አነጋግረን ያዘጋጀነውን የሳምንታዊ የምጣኔ ሀብት ዘገባችን ነበር ቀደም ሲል ወደ እናንተ የደረሰው። ቀጥሎ ደግሞ ሐሰተኛ መረጃን ለማጣራት ስለሚሰራ አንድ ተቋም የተዘጋጀውን ቅንብር ወደ እናንተ እናደርሳለን። ከአራት ዓመት በፊት በሚዲያ ተቋም ይሰሩ በነበሩ ጋዜጠኞች የተመሰረተው ሀቅ ቼክ በኢትዮጵያ ሆን ተብለው ሆነ ባለማወቅ የሚሰራጩ መረጃዎችን በማጣራት የሐሰተኛ መረጃዎችን ስርጭት ለመቀነስ ጥረት ሲያደርግ ቆይቷል። በዚህ ተቋም የመረጃ አጣሪዎች አስተባባሪ ሆኖ የሚያገለግለው ኪሩቤል ተስፋዬም የመጀመሪያ ዲግሪውን ያገኘበትን የምህንድስና ሙያ በመተው ሐሰተኛ መረጃዎች በማህበረሰቡ ውስጥ እያደረሱ ያሉን ጉዳት ለመቀነስ እየሰራ መሆኑን ለአሜሪካ ድምጽ ገልጿል። ኪሩቤልን ያነጋገረችው ስመኝሽ የቆየናት እንደሚከተለው ይቀርባል።
ኢንጂነሪንግ ነበር ግራጁዌት ያደረኩት። ከዛ በኋላ ስመለስ ሀቅ ቼክ የሚባለው አሁን የሚሰራበት የፋክት ቼኪንግ ኢኒሽቲቭ የኢንተርንሺፕ ፕሮግራም አውጥቶ ነበር። ነገር ግን እኔ ደፈር ብዬ ነበር ሄጄ ዝም ብዬ አፕላይ ያደረኩት። ዘን እነሱም ተቀበሉኝ። ያው እኔም በኢንተርን ሆኜ ነበር ጆይን ያደረኳቸው። ከዛ በኋላ ይኸው አሁን ላይ 3 ዓመት ከ6 ወር አልፎኛል። ከኢንተርንሺፕ ተነስቼ አሁን የሊድ ፋክት ቼከርነት ፖዚሽን ላይ ይገኛለሁ ማለት ነው።
ስለ ሐሰተኛ መረጃ እንዴት አወቅ? በግል ያጋጠመ ነገር ኖሮ ነው ወደዛ የተቀላቀልከው ወይስ ሙያውን እንዴት ወደኸው እዛ ልትቀር ቻልክ?
ሶሻል ሚዲያ ከሚባለው ነገር ጀርባ ብዙ ጥሩ በጎ ነገሮችም መጥፎ ነገሮችም እንዳሉ መረዳት የጀመርኩት ሀቅ ቼክን ጆይን ካደረኩ በኋላ ነው ማለት ነው። ሶ ሐሰተኛ መረጃ ሰዎች ለካ እንደዚህ የሚዋሻል ሁሉ እስክል ድረስ ማለት ነው። ሶ ብዙ ጊዜ እንደውም መጀመሪያ አካባቢ ቸገር ነበር የቱ ሐሰተኛ መረጃ እንደሆነና እንዳልሆነ ለመለየት ማለት ነው። ከሱ ነገር ላይ ከስራው ጋር ሙሉ በሙሉ በሚባል መልኩ ስትዋሃጂ የሐሰተኛ መረጃ ምንነት እና ጉዳቶቹ በደንብ እየገቡ መጡ ማለት ነው።
ሐሰተኛ መረጃ ኢትዮጵያ ውስጥ በብዛት የሚሰራጩት ምን አይነት ሐሰተኛ መረጃዎች ናቸው? እንዴት ነው የምትለዩዋቸው?
ሐሰተኛ መረጃ ብዙ ጊዜ ሰው የሚመስለው ግጭቶች እና ጦርነቶች ሲኖሩ ብቻ ሐሰተኛ መረጃ የሚኖር ይመስላል አብዛኛውን ጊዜ ሰው። ነገር ግን እንደዛ አይደለም። ሶስት ዓመት ከስድስት ወር ውስጥ ስቲል አሁንም እዛው ፊልድ ውስጥ ላይ ነገር ግን እሱስ ባለኝ ኤክስፒሪየንስ ያየሁት ሐሰተኛ መረጃ ምንም እንደማይመርጥ ነው። በተለይ ሀገራችን ኢትዮጵያ ላለፉት 4 እና 5 ዓመታት ውስጥ ብዙ ነገሮች ውስጥ አልፋለች። ሶ ባለፉት 5 አመታት ውስጥ የኢትዮጵያን ሶሻል ሚዲያ ላንድስኬፕ በደንብ አርገው ሲቆጣጠሩ የነበሩ ቶፒኮች አሉ። እዚህ ጋር መናገር የሚቻሉ ማለት ነው። ለምሳሌ ሰሜን አገራችን ክፍለ የነበረው ኮንፍሊክት አለ፣ አሁን በአማራ ክልል ያለው ግጭት፣ ከዛ ደግሞ በኦሮሚያ ክልል ያለው ግጭት። ስለዚህ እሱም በአንዱ ኮንፍሊክት በሚለው ስር መውሰድ እንችላለን። ሌላ ደግሞ ያው ኮቪድ እኛ ዓለም ላይ ብቻ ሳይሆን አሜሪካ ምናምን ብቻ ሳይሆን እኛ ሀገርም ከኮቪድ ጋር የተገናኙ ብዙ አስተኛ መረጃዎች ነበሩ። ሌላ ደግሞ ምርጫም ነበረ። ከምርጫ ጋር የተያዘ የፕራይም ሚኒስትሩን ኦዲዮ ማኒፕሌት ከማድረግ ጀምሮ ሌሎች አይነት ነገሮችን ጥቅም ላይ ሲውሉ ነበር። እሱ ብቻ ሳይሆን የአደባባይ በዓላቶችና መንግስት ሰላማዊ ሰልፎችን በሚጠራበት ራሱ ሀሰተኛ መረጃዎች ይሰራጩ ነበር ማለት ነው። ቦርደር ዲስፒዩት ኢትዮጵያ ከሱዳን ጋር በነበረው፣ አሁን ደግሞ ሪሰንትሊ ያለው የጂኦፖለቲካል ኢሹ ኢትዮጵያ ከሬድሲ ጋር ያለው ሁኔታ ራሱ ሀሰተኛ መረጃ በደንብ ይዞ የሚሰራጭበት ሁኔታ ነው ያለው ማለት ነው።
ስለዚህ እነዚህ መረጃዎቹ ሀሰተኛ መሆናቸውን የምታውቁት መረጃዎችን በምን እንደምታገኟቸው ለማጣራት ምን ትጠቀማላችሁ?
የመጀመሪያው ስፖት ማድረግ ነው፣ ሀሰተኛ መረጃዎችን ማግኘት ነው። እነሱን ለማግኘት ደግሞ የምንጠቀምባቸው የሞኒተሪንግ ቱሎች አሉ። ለምሳሌ እስከ ቅርብ ጊዜ ድረስ ክራውድታንግል የሚባል አንድ ቱል ነበረ። የሜታ ፕሮዳክት ነው። ፌስቡክ፣ ኢንስታግራም እና ሬዲትን ነው ሞኒተር ማድረግ የሚችው በዛ ቱል። በጣም ፓወርፉል ቱል ነበር። ነገር ግን አሁን ሪሰንትሊ ሜታ ዘግቶታል ያንን ቱል። እንደዚህ አይነት ቱሎች በማይኖሩበት ጊዜ ደግሞ ወደ ማኑዋሊ ሞኒተር ወደ ማድረጉ እንገባለን። ያ ማለት ኪወርዶችን በመጠቀም ሊሆን ይችላል። እነዚህን ያገኘናቸው መረጃዎች ግን ብዙ ጊዜ እነዚህ የዲስኢንፎርሚንግ አክተርስ የምንላቸው የሰውን ቀልብ እንዲይዝ የሰውን አቴንሽን እንዲይዝ የሚጠቀሙባቸው ሚዲያ አታችመንቶች አሉ። ያ ማለት ኢሜጆች ሊሆን ይችላሉ፣ ቪዲዮዎች ሊሆን ይችላሉ፣ ኦዲዮም ሊሆን ይችላል ማለት ነው። እነሱን ቼክ የምናደርግባቸው ቱሎች አሉ። ሪቨርስ ኢሜጅ ሰርች የሚባል አለ። ምስልን ወደ ኋላዮች ተመልሰን ከዚህ በፊት ምን ቦታ በምን አይነት ኮንቴክስት መቼ እና በአጠቃላይ ያለውን በዛ ኮንቴክስት የተጋራበትን ወደኋላ ተመልሰን የምናጣራባቸው ቱሎች አሉ። እሱን መጥቀስ ካስፈለገ አንዱ የጉግል ፕሮዳክት አለ፣ ጉግል ኢሜጅስ የምንለው ማለት ነው። ስልካቸው ደግሞ አፕዴት የሆኑ ሰዎች ደግሞ በጉግል ሌንስ ወይም የካሜራ ምልክት የሚያሳያል። ቀጥታ ጉግል ሚው ላይ ስንገባ በእሱም ሄደው ቼክ ማድረግ ይችላሉ። ለምሳሌ ሌላ የራሽያ ፕሮዳክት አለ፣ ያንዴክስ የሚባል ባይዱ ነው የቻይና፣ ቢንግ የማይክሮሶፍት ፕሮዳክት አለ። ሶ እነዚህን የኢሜጅ ሪቨርስ ቱሎች ተጠቅመን ምስሎች ከዚህ በፊት መቼና የት እንደተጋሩ በምን አይነት ኮንቴክስት ሼር ተደርገው እንደነበር ሄደ የምንመለስበት ነገር አለ።
እንግዲህ በተለይ በማህበራዊ ሚዲያ ላይ ከሚሰራጩ ሀሰተኛ መረጃዎች ሆን ተብለውም አንዳንዴ ባለማወቅም ከሚሰራጩ ሀሰተኛ መረጃዎች ብዛት አንጻር እንዳንተ አይነት ሀቅና አጣሪ የሆኑ ባለሙያዎች ምን ያክል አሉ? አሁን ለምሳሌ ሀቅ ውስጥ ምን ያክል ናችሁ? እንዴት ነው ያጣራችሁትንስ ለህዝብ የምታደርሱት?
እንደ ኦርጋናይዜሽን ሎካል ኦርጋናይዜሽኖች ጥቀስ ልትይኝ፣ የኛ ሀቅ ቼክ እና ኢትዮጵያ ቼክ ናቸው። ሁለቱ ናቸው ሎካሊ ቤዝ አድርገው የሚሰሩ ማለት ነው። ነገር ግን ለምሳሌ ሌላ ሀገር ቤዝ ያደረጉ ግን ኢትዮጵያ ውስጥም ፋክት ቼከሮች ያሏቸው ድርጅቶች አሉ። ለምሳሌ ፔሳ ቼክ የሚባል ድርጅት አለ። አይ ቲንክ አፍሪካ ውስጥ ከ18 ሀገር በላይ ኦፕሬት የሚያደርግ ፋክት ቼኪንግ ኢኒሽቲቭ አለ። ኮድ ፎር አፍሪካ በሚባል ትልቅ ድርጅት ውስጥ ያለ ኢኒሽቲቭ ነው ፔሳ ቼክ የሚባለው። እሱ ኢትዮጵያ ውስጥ ፋክት ቼከሮች እንዳሉት አውቃለሁ። ሌላው ደግሞ ኤፍፒ ራሱ የኢትዮጵያን ኮንቴንቶች ሞኒተር የሚያደርጉና መልሰው ዲቨንክ የሚያደርጉ የራሱ ፋክት ቼከሮች እንዳሉት አውቃለሁ። ነገር ግን ከአስር ወይ ከ15 የሚበልጥ ፋክት ቼከር ኢትዮጵያ ውስጥ ያለ አይመስለኝም። ከዛ ውስጥ ራሱ አክቲቭሊ አሁንም ሞኒተር እያደረገ ዲቨንክ የሚያደርግ ሰው ደግሞ 10 ሰው ይሆናል ብዬ እኔ አላስብም። በጣም ትንሽ ነው ካለው ትልቅ ከ120 ሚሊዮን ህዝብ ውስጥ ከዚህ ካለው ትልቅ የዲስኢንፎርሜሽን ባህር ውስጥ እነዚህ 10 ሰዎች ብቻ ሞኒተር አድርገው መልሰው ዲበንክ አድርገው ለህብረተሰቡ ያቀርባሉ ማለት ከባድ ነው። ነገር ግን የተቻለንን እየሞከርን ነው።
እንግዲህ አሁን እንዳልከው ካለው ችግር አንጻር በቂ ባለሙያ የለም። ግን ደግሞ በጥቂት የሰራችሁት እስከዛሬ እንግዲህ ሀቅ ቼክ 4 ዓመት ያክል ሆኖታል። በዚህ ጊዜ ውስጥ የሰራችሁት ምን ያክል ለውጥ ሲያመጣይታችሁታል?
አሁን ሪሰንትሊ እኛም ወደ ትሬኒንግ ሴንተርነት ለማደግም እያሰብን ነው። ምክንያቱም እነዚህ የፋክት ቼኪንግ ወይም የሀቅ ማጣራት ስልጠናዎች ለአብዛኛው በተለይ አብዛኛው ጊዜ ለሚዲያ ፕሮፌሽናሎች ነው የሚታሰበው። ነገር ግን ይሄ ነገር በቂ አይደለም። ሶ ኤቭሪዋን ያስፈልጓል ብለን እናስባለን። ሶ ከተለያዩ ትልልቅ ተቋማቶች ጋር ለምሳሌ ከዩኤስ ኤምባሲ ጋር፣ ከዩኔስኮ ጋር፣ ኢቭን ከአፍሪካ ቼክ የሚባል አለ ሳውዝ አፍሪካ ውስጥ ቤዝ ያደረገ የመጀመሪያው ሊዲንግ ፋክት ቼክ ኢኒሼቲቭ ነው ኮንቲነንቱ ላይ። ከነሱ ጋር በመሆን ለብዙ ጋዜጠኞች የፋክት ቼኪንግ ስልጠናዎችን ሰጥተናል ማለት ነው። ለምሳሌ እኔ ለአዲስ አበባ ኮሚኒኬሽን ቢሮ፣ ለጋዜጠኞች፣ ለዩኒቨርሲቲ ተማሪዎች ኢቭን ማስተርስ እና ላይክ አንደር ግራጁዌት እና ፖስት ግራጁዌቶች ድጋሚ ለዩኒቨርሲቲ ስታፎች ጭምር ከሀቅ ቼክ ጋር በመሆን ስልጠና ሰጥቻለሁ። አይ ቲንክ ከ900 በላይ ሰው ራሱ በእኔ እና በድርጅት በእኔ ኦርጋናይዜሽን ሰብ የደረሰው ሰው አለ ማለት ነው። ነገር ግን ሌላ ደግሞ የሰራናቸውን ስራዎች መልሰን ደግሞ እንዴት ነው ለህብረተሰቡ የምናቀርበው? አንደኛ ዌብሳይት አለ። ለምሳሌ እኛ hackcheck.org የሚባል ዌብሳይት ነው ያለን። ሶ እዛ ዌብሳይት ላይ ሰዎች ገብተው መመልከት ይችላሉ። ሶ በእንግሊዝኛ፣ በአማርኛ እና በሌሎቹ ሎካል ቋንቋዎች ፋክት ቼኪንግ ስቶሪዎችን እየሰራን መልሰን ለህብረተሰቡ ሼር እናደርጋለን። ነገር ግን ሶሻል ሚዲያ አካውንቶች አሉን። ፌስቡክ፣ ቴሌግራም፣ ትዊተር፣ ሊንክዲን አለን። እነሱ ላይ ሼር እናደርጋለን። ፕላስ ደግሞ ቲክቶክ ላይ ከዚህ በፊትም አንዴ የአርቲስት ቲቪ ላይ ከእንደገና ሀገሬ ቲቪ ላይ ለምሳሌ ሀገሬ ቲቪ ላይ ቢዮንድ ዲስ ኢንፎ ወይም ከውሸቱ ባሻገር የሚል ፕሮግራም ነበረን።
በግልህ ምን አይነት እርካታ አገኘህበት በሰራኸው ስራ? እንደ መረጃ ደግሞ በተለይ ከሀሰተኛ መረጃ ጋር ከሚመጡ ችግሮች ጋር ተያይዞስ ምን አይነት አስተዋጽኦ እያደረግኩ ነው ትላለህ? በአጠቃላይስ ለሙያው ምን መደገፍ አለበት? እንዳንተ አይነት ባለሙያዎች እንዲህ አይነት ስራ ደግሞ በተጠናከረ መልኩ እንዲበዛ እና እንዲያድግ ምን አይነት ድጋፍ ይፈልጋል?
እንደዚህ የምናገረው እርካታ እንደዚህ ከምነግርሽ በላይ ነው። እውነትን አጣርቶ እውነትን ማጋለጥ እውነቱ ምን እንደሆነ መናገር በራሱ የሚሰጠው የራሱ ደስታ አለ። እሱን ያወቅኩት ሀቅ ቼክ ከገባ በኋላ የሰቡ ኢንጌጅመንት የሰቡ ፊድባክ ለካ እውነትን መናገርም መፍትሄ እንዳለው እውነትን መናገርም ትክክለኛው መንገድ እንደሆነ የተረዳሁት የሰቡን ፊድባክ ስመለከት ነው። ነገር ግን ለዚህ ለፋክት ቼከሮችም ለፋክት ቼክ ኢኒሼቲቭዎችም የሚደረገው ነገር በቂ አይደለም። የግድ ፋይናንሻል እንትኖች ያስፈልጋሉ፣ ድጋፎች ያስፈልጋሉ። ግን ከሱ ባሻገር ለምሳሌ አክሰስ ቱ ኢንፎርሜሽን ኢቭን ለቀላል ጥያቄ ለስካም ለሆኑ ኤለመንቶች ይሄ ነገር ድርጅታችን እንደዚህ ነገር ሼር አድርጓል እኛ ቼክ እውነት እንዳልሆነ ቼክ አድርገናል ነው አይደለም ስታያችሁ እንኳን መመለስ ማይፈልጉ ሰዎች ተባባሪዎች ቢኖሩ አንደርስታንደብል ነው። ነገር ግን እንደዚህ ነገሮች እንኳን መመለስ ማይፈልጉ ትልልቅ ኦርጋናይዜሽኖች ያሉበት ሀገር ነው ያለው። ሶ ሰው ኢቭን ድርጅቶች ይህንን ፕሮግራም የሚመለከቱ ተቋማቶች ኦፕን አፕ መሆን አለባቸው ለእንደዚህ ለመረጃ ማለት ነው። ምክንያቱም ዞሮ ዞሮ ፐብሊኩን ነው የምናድ ነው ማለት ነው።
በጣም ነው የማመሰግነው ኪሮቤል። ሀሰተኛ መረጃ ለመዋጋት ከተቋቋሙ ሀቅ ቼክ ተቋም ጋር በምትሰራው እና አንተን በግልህ በዚህ ሙያ ውስጥ ስለነበረ ተሞክሮ ለአድማጮቻችን ስላካፈልክልን እጅግ አድርጌ አመሰግናለሁ።
እኔም በጣም ነው የማመሰግነው።
ቀደም ሲል ሀሰተኛ መረጃዎችን በማጣራት ላይ የሚሰራው የሀቅ ቼክን የድምጽ እዛ ውስጥ ባልደረባ የሆነውን ኪሩቤል ተስፋዬን ነበር ስመኝሽ ቆይ ያነጋገረችው። አድማጮቻችን፣ ቀደም ሲል የቀረበላችሁን ዘገባ ጨምሮ የተለያዩ የዛሬ የተከበረውን የገናን ባል ሁኔታ የተመለከቱ ዘገባዎችን በምሽቱ ወደ እናንተ አድርሰናል። እነዚህ ዘገባዎቻችን ድጋሚ ለመመልከት ከፈለጋችሁ በዌብሳይታችን amharic.vnews.com እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ፣ በትዊተር ደግሞ ሃሽታግ ቪኦኤ አማሪክ ላይ፣ ከዛም ደግሞ በዩቲዩብ ላይ ማግኘት የምችሉና ድጋሚ መከታተል የምችሉ መሆኑን ከወዲሁ ለመጠቆም እወዳለሁ። እያስተናገድኳችሁ ምሽቱን አብራችሁ የነበርኩት አስማማየ ነው ነኝ። አብራችሁ ስለነበራችሁ ከልብ እናመሰግናለን። በስቱዲዮ ቅንብሩን ደግሞ ሲመራልኝ የነበረው ንጉሴ ታምራ ነበረ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። ከመላ አሜሪካ ድምጽ ባልደረቦች ጋር አብራችሁ ስለነበራችሁ እያመሰገን በዚህ እንሰናበታለን። ነገ በሌሎች ዝግጅቶች ወደ እናንተ የምንደርስ ይሆናል። መልካም ምሽት ይሁንላችሁ። Thank you.